የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው።
የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን እሁድ ሜይ 21 2017 ከቤተ ክርስቲያኗ መደበኛ ፕሮግራም በኋላ ከአንድ ሰዓት እስከ 3 ፒኤም ለሬዲዮ ፕሮግራም መርሃ ግብር የሚውል የገቢ ማሰባሰቢያ ወይም ፈንድሬዚንግ አዘጋጅታለች። በዚህ ሬዲዮ ፕሮግራም የተባረካችሁ በምሳ ግብዣው ላይ ከወዳጆቹ ጋር እንዲገኙ በጌታ ፍቅር ተጋብዘዋል። በዚህ ቀን ፕሮግራም በአካል ለመገኘት የማይመቻችሁ ደግሞ በኦንላይን www.wangel.org በመግባት ስጦታችሁን እንድታበረክቱ በጌታ ፍቅር እንጠይቃለን። አድራሻው 1210 ኖርዝ ሃይላንድ ስትሬት አርሊንግተን ቨርጂኒያ 22201 ነው። ጌታ ይባርካችሁ።
ዳድማጮች ዛሬ የማስተምረው ትምህርት ከጌታችን ሞትና ትንሳኤ ጋር በተያያዘ መንገድ ያቀርብኩት የወንጌል መልእክት ነው። የሰጠሁት ርዕስ የፋሲካው የክብረ በዓል ልብሳችን ኢየሱስ ይላል። በሮሜ መጽሐፍ ምዕራፍ 13 ቁጥር 14 ላይ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለሥጋ አታስቡ ይላል የእግዚአብሔር ቃል። ባንድ ወቅት እጅግ በጣም ያማረ ሱፍና ውድ የሆነ ጫማ በመጫማት ያጌጠ አንድ ሰው ዋጋ ውድ የሆነ ልብስ ወደሚሸጥበት ሱቅ በመግባት አንዱን አሻሻጭ በዚህ ቤት የሚሸጡ የተለበሱ ልብሶች አላችሁን በማለት አሻሻጩን ይጠይቀዋል። የጠያቂውን ልብስና ጫማ ከላይ ወደ ታች በመደነቅ እየተመለከተ አሻሻጩ አንተ ይህንን እንዲህ መሰለ ልብስ የለበስከው ከተለበሰ ቦታ የሚገዛ ልብስ እየገዛ ከሆነ እጅግ የሚያስገርም ነው በማለት ይመለስለታል። ጠያቂው ገበያተኛ በመመለስ አሁን በርግጥ እኔ የለበስኳቸው ልብሶችና በግሬም ላይ ያሉት ጫማዎቼ ከዚህ በፊት በሌላ የተለበሱ ነበሩ በማለት ወደ ኮቱና ሱሪው ያመለከተ እነዚህ ሱፎች ባንድ ወቅት ያንዲት በግ ልብሶች ነበሩ ጫማዎቼም ያንዲት ላም ልብሶች ነበሩ በማለት ሲመልስ አሻሻጩ በመሳቅ የነገሩን ቀልድነት በመደነቅ ሲመልስ ሰውየው ጨዋታውን ወደ ቁም ነገር በመለወጥ እንዲህ ይለዋል። እኔ እነዚህ ልብሶች ለመልበስ እንድችል የለበስኩት ሱፍ ልብሷ የነበረች ያቺ በግ ተሸልታለች። ጫማዬንም ለብሳው የነበረች ላምም ታርዳለች። እኔ ከለበስኳቸው ከነዚህ ልብሶች ሁሉ በእጅጉ የከበረውንና ዋጋው ይህ ነው የማይባለውን ከገበያ የገዛኋቸው እነዚህ ልብሶቼ ሊያስወግዱት የማይቻላቸውን ነውሬን አስወግዶ ለኃጢአቴ የሞተልኝ ኢየሱስ ያለበሰኝ የጽድቅ ልብስ እርሱ ለእኔ ሞቶ የተገኘ የጽድቅ ሸማ ነው በማለት ለዚህ ላሻሻጩ ይነግረዋል። የእርሱ ለእኔ እንዲሆንልኝ እርሱ ለእኔ ሞተ በማለት ወንጌል መሰከረለት። ይህንን የመግቢያ ሐሳብ ውድ ወገኖች ሳቀርብላችሁ ከሌላ መጽሐፍ የተያገኘሁት ሲሆን ነገር ግን ለወንጌል አገልግሎትና ማሰራጫ እንዲመች አዳፕት ያደረኩት ሐሳብ እንደሆነ ለማሳሰብ እወዳለሁ። ውድ አድማጮች ፋሲካን ስታከብሩ በቤተ ክርስቲያን ቢሆን በቤታችሁ የምትለብሱት የክብር ልብሳችሁ ምንድነው? የምታጌጡበት ሸማችሁ ምንድነው? በፋሲካው ለሰው ልጆች ሁሉ የተደረገላቸው ዋናው መንፈሳዊ ጉዳይ ምስጢሩ ምን ላይ እንደሆነ በአንክሮ ልናስብ ይገባናል። በእነዚህ ሰሞናት የፋሲካን በዓል ልዩ አድርገን ስናከብር ለበዓሉ የምንለብሰው የክብር ልብሳችን ምን እንደሆነ መጠየቅ አለብን። በሞቱ ሞታችንን ያስወገደልን፣ በትንሣኤው ሕያዋን ያደረገን ጌታችን ኃጢአታችንን ተሸክሞ በላዩ ከርሱ በሚገኘው ነጭ ልብስ አልብሶ ነውር የሌለን አድርጎ በራሱና በአባቱ ፊት ሊያቆመን ስለሚፈልግ እንደሞተልን መከራ እንደተቀበለልን ልናስተውል ይገባናል። ይህንን ሊያደርግ ከሰማያ ሰማያት ወርዶ ከድንግል ተወልዶ የተነሳው የኢየሱስ ክርስቶስ ውለታ በደንብ የሚከበረው ምድር ባፈራችው ይህ ዓለም በሚኮራበት ምድራዊ ልብስ አጊጠን ሳይሆን ጌታችን በሚያለብሰን ጸጋ ከተሸፈነን ብቻ እንደሆነ ልናስብ ይገባናል። ቤተ ክርስቲያን ይህንን የምትፈራሳበትና ችላ የምትልባቸው ሁኔታዎች ይኖራሉ። አማኞች ይህንን ነገር ፈጽሞ ከልባቸው ሊያርቁት ይችላሉ። ጌታችን ራሱ ለሎዶቅያ ቤተክርስቲያን በዮሐንስ ራእይ ላይ በላከው መልእክት ውስጥ እንደዚህ የሚል መልእክት አስተላልፏል። በሎዶቅያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለ ጻፈ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርን ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልፍ በራድ ወይም ትኩስ ስላልሆን ካፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ። አንድም ስንኳን አያስፈልገኝም የምትል ስለሆን ጎስቋላና ምስኪን ድሃም እውርም የተራቆትህ መሆንን ስለማታውቅ ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈህም የራቁትነትን አፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጡ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በማለት የናዝሬቱ ኢየሱስ ክርስቶስ በራእይ መጽሐፍ በምዕራፍ 3 ከቁጥር 14 እስከ 22 ላይ ለሎዶቅያ ቤተ ክርስቲያን ይህንን ድንቅ መልእክት ላከ። ሎዶቅያ ቤተ ክርስቲያን በብልጥግናዋ የምትኮራባቸው ብዙ ምክንያቶች አሏት። ምድራዊ ሀብታም በሆነች ከተማ ውስጥ የምትኖር አገር ነች። የሀብታምነቷ መለኪያ ለሎዶቅያ ስጋዊ ነገር እንደነበር እናያለን። የተለያዩ መጽሐፍቶችን ስንመለከት ቤተ ክርስቲያኒቱ ያለችበት ከተማ ከሀብቷ ትልቅነት የተነሳ በ60 ዓመተ ምህረት በደረሰባት ድርቅ ምክንያት የሮም መንግስት ድጎማ ልስጥሽ ሲላት አያስፈልገኝም ብላ የኮራች ከተማ እንደሆነች ይነገራል። እንዲህ ያለ አይነት የድርቅ ጉዳት አምጥቶባት በነበረችበት ጊዜ ራሱ አለኝ በምትለው ሀብታ የጠፋባትን ሁሉ መልሳ አንሰራርታ እንደገና መጠገን የቻለች ባላት ነገር የምትመጻደቅ ከተማ ነች። ሎዶቅያ ባለጠጋ የባንክ ስርዓት የነበራት፣ በሱፍ የቴክስታይል ስራዎች የምትታወቅ፣ ታዋቂ የሕክምና ትምህርት ቤቶች የነበሩባት፣ ለሕክምና የሚሆኑ ሰዎች ለአይናቸው ለጆሯቸው የሚሆኑ መድኃኒቶች ያፈራች ከተማ እንደነበረች ይነገራል። ቤተ ክርስቲያኒቱ ከተማይቱና ነዋሪዎቹ የነበራቸውን በራስ የመተማመን ባህልና ልማድ በእግዚአብሔር ታምኖ ከመኖር በእርሱ ጸጋ መደገፍን ያሰረሳት ልትሆን እንደምትችል የተለያዩ ጸሐፊዎች ይናገራሉ። በወንጌል እውነት ከተገኘው ማንነቷ ይልቅ ከምትኖርበት ሀገር የተገኘው ባህልና የኑሮ ዘይቤ መልኳንና አቋሟን ከቶውን መንፈሳዊ እንኳን እይታዋን ሁሉ እንዳበላሸባት ይታያል። የሎዶቅያ ቤተ ክርስቲያን ጌታ ኢየሱስ እንደሚለው ትልቁ በደሏ ሀብታም ነኝ ባለጠጋ ሆኛለሁ አንድም አያስፈልገኝም እያለች መኩራራቷ እንደነበረ ማየት እንችላለን። ሎዶቅያ ይህንን ስትል ክብሯንና ብልጥግናዋን ከየት እንዳገኘች መረዳት ይቻላል። ዛሬ በርካታ አማኞች ቤተ ክርስቲያናት እግዚአብሔር የባረካቸው መሆኑን ወይም አለመሆኑን የሚለኩት በምድራዊ ቁሳቁስ እንደሆነ እናያለን። ለጌታ ሲሉ ስራቸውን ኑሯቸውን እርግፍ አድርገው መከራ እየተቀበሉ ያሉ በርካታ ክርስቲያኖች አሁን ባለንበት ዘመን አሉ። ባለጠጋው ማን ነው? እነዚህ ስለ ጌታ ብለው የተሰደዱት የታሰሩት ናቸው ወይስ ሳንታሰር በአማረ ቤት የምንኖረው እኛ ነን? ይህንን ልቦና ያለው ሊያስተውል ይገባል። እኔና እናንተ ዛሬ የምንኖርበት ማቴሪያል ህይወት፣ እነሱ ደግሞ ለጌታ ሲሉ የዚህን የምድር ነገር ሁሉ ጥለው ምን አይነት ውድድርና ንጽጽር በዚህ ነገር ውስጥ ልናይ እንደምንችል ማስተዋል አለብን። ጌታ ኢየሱስ ብድራትህን የሚሰጠው ሁሉን ትተው ለተከተሉት እንጂ በስሙ ሁሉን ለሚያጋብሱት እንዳልሆነ ማስተዋል አለብን። ሉዶቅያ ያልዳኑ የከተማዋ ነዋሪዎች በሚኮሩበት ኩራት የቆራች የጌታ ነገር የጎደላት መሆኗን ማወቅ እንደተሳናት ሁሉ ዛሬኛ ምንድነው እንዳንሆን እግዚአብሔር ማስተዋልን እንዲሰጠን ልናስብ ይከባል። ኢየሱስ ግን ይህንን ኩራትና ትዕቢት የሚነቅፍበት ነቀፋው ጠንካራ ነው። የሎዶቅያ ቤተ ክርስቲያን አማኞች ለጌታ ምንም ጣዕም የማይሰጥ ህይወት በመኖራቸው ከአፉ ሊተፋቸው የሚችልበት ሁኔታ እንደሚሆን ቃሉ ይናገራል። ህይወታችንን ጌታ ኢየሱስ ሲያጣጥመው ምን ሊለው እንደሚችል መጠየቅ አለብን። ለጌታ የሚጠመውን ህይወት እንዴት አድርገን ነው በጌታ ፊት የምናቀርበው ህይወታችንን? ሎዶቅያን ጌታ ኢየሱስ የሚላት ከምትኖርበት ከተማ ያገኘችውን ኩራቷንና ትዕቢቷን እየነቀፈ ቆስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንን ስለማታውቅ በማለት ይዘልፋታል። ቃላቶቹ እጅግ በጣም ጠንካራዎች ናቸው። ሀብታም ነኝ፣ አንድም አያስፈልገኝም የምትል ቤተ ክርስቲያን ቆስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት ተብሎ መባል እንዴት ከባድ ነገር ነው። ጌታ ኢየሱስ ለሎዶቅያ የሚሰጠው የመመለሻ ምክሩ ምንድነው? ጌታችን ያለው ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈህም የራቁትነት አፍረት እንዳይገለጥ ነጭ ልብስን እንድታይ ማይኖችን የምትቋለውን ኩል ከኔ ተገዛ ዘንድ እመክራለሁ የሚል ነው። ይህ የተግሳጽ ምክር ለኔና ለእናንተም ዛሬ ይሰራል። ጌታ ኢየሱስ የሚያየውን ራቁትነት ከገበያ በሚሸመት ሱፍ ልንከልለው አንችልም። ምድራዊ ሕክምና በሚያስገኘው ጥበብ እየተጠበቀ የሚያየው የተኳለው ቆንጆ አይን ሰማያዊውን ክብር ማየት አይችልም። እውር ይላታል ሎዶቅያን። ሎዶቅያ ራቁታም ሳለች እውር ሳለች ባለጠጋኔ ማረቷ በጉራዋ ምንም መሆን እንደማትችል በእግዚአብሔር ፊት ስፍራ የሌለው ትምክህት እንዳላት እግዚአብሔር ቃል ያስተምረናል። ነውራችንን ሀፍረታችንን ተሸፍኖ እሳተ ነበልባል አይኖቹ ባሉት ጌታ ፊት ሙሉ ሆነን መቆም የምንችለው ምን አይነት ልብስ ለብሰን ነው? ሎዶቅያ ከተማም የምትታወቅበት አንዱ ነገር ቢኖር ከጥቁር ሱፍ የተሰራ ቆንጆ ልብሶች የሚወጡባት አገር እንደሆነች ይነገራል። ጌታ ኢየሱስ ግን ቤተ ክርስቲያኒቱን የሚመክራት ሀፍረቷን እንድትሸፍን መልበስ ያለባት ነጭ ልብስ እንጂ ከተማይቱ ያፈራችውን ጥቁር የሆነ አኩሪ ልብስ እንዳልሆነ ይነግራታል። ይህን ልብስ ከዚህ ዓለም ማግኘት ፈጽሞ አይቻልም። ይህን ልብስ የሚለብሱ በንስሐ የኮሩበትን ልብስ በማውለቅ ጌታ የሚያለብሰውን ልብስ ከለበሱ ብቻ እንደሆነ ማስተዋል አለብን። ቤተ ክርስቲያኒቱ ይህን ልብስ የምታገኘው ከራሱ ከጌታ ነው። የልብሱ መንጻት እንደ ፋሲካው በግ በቀራንዮ መስቀል ላይ ተሰቅሎ ኃጢአታችንን ያነጻው ደሙ ያስገኘው ንጽህና ነው። ነጩ ልብስ ያለ ጌታ ደም ማንም በገድሉ ቢሆን ወይም በትግሉ ነጭ ልብስ ያለ ኢየሱስ ክርስቶስ ደም ሊለብስ እንደማይችል ይህንን ቁርጠኛ እውነት ልናውቅ ይገባል። ከኃጢአት የሚያነጻ የኢየሱስ ክርስቶስ ደም ብቻ ነው። ክብርና ምስጋና ለታረደው በግ ይሁን። የእስክንድርያው ሊቀ ጳጳስ ቄርሎስ በ441 ዓመተ ምህረት ለፋሲካ በዓል ባቀረበው መልእክቱ ስለ በዓሉ አከባበር ሲናገር ይህንን በዓል ስናከብር ይላል ቄርሎስ፣ ያጌጡ ካባዎችን መልበስ፣ ያደፉ ልብሶችን ማጽዳት ለበዓሉ የተገባ ክብር አድርገው ሰዎች ሊመለከቱ ይችላሉ ካለ በኋላ ቄርሎስ እንዲህ ይላል፣ እኔ ግን ውጫዊ የሆነ ቁንጅና በመፈለግ ከምንያዝ ይልቅ በነፍሳችን ያለውን መርከስ ወደ ማስወገዱ ላይ ብናዘነብል ይሻላል የሚለውን ሐሳብ አስባለሁ ካለ በኋላ እንዲህ ይላል፣ ይህንን ብናደርግ ከክርስቶስ በሚመጣው ጸጋ የጸዳን ንጹሃን ሆነን ለቅዱሳን የሚገባውን ጌጠኛና ባለጠጋ ልብስ ለብሰን በፊቱ የሚያቀርበንን ይሆንልናል። ልክ እንደዚሁ ይላል ቄርሎስ ጥበበኛ የሆነው ጳውሎስም ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለስጋ አታስቡ በማለት ጳውሎስ በሮሜ 13:14 ላይ በመግቢያ ነበብኩላችሁን ቃል የጠቀሰውን እየተናገረ ይናገርና እንዲህ ይላል እንዲህ በመሰለ መንገድ بنዘጋጅ በቸሩ እግዚአብሔር አጠገብ ለመጠጋት የማንችልበት ምንም ምክንያት አይኖርም ምክንያቱ እኔ ቅዱስ ነኝና እናንተም ቅዱሳን ትሆናላችሁ ብሏልና በማለት ምእመናኑን ያስተምራል። ከጌታ ከኢየሱስ ክርስቶስ በሚገኘው ጸጋ ቄርሎስ እንዳለው ያዋርያው ጳውሎስንም በወንጌል ያስተማረውን እውነት እንደተቀሰው እኔና እናንተ በፋሲካ በዓለት በዓሉን በደመቀ ሁኔታ አከበርን ምንባለው እኛን ከውርደት አውጥቶ በክብሩ ያደመቀንን ኢየሱስ ክርስቶስን ከለበስነው ብቻ እንደሆነ ልናስብ ይገባል። እኛ ፋሲካን ስናከብር የምንለብሰው የጌጥ ልብሳችን ይሄ ካልሆነ ታዲያ ምንድን ነው የምንለብሰው? በምድራዊ ልብሳችን ፋሲካን እናከብርለታለንን? ከዚህ ዓለም ገበያ በሚገኘው ልብስ አጊጠን ኢየሱስ የጽድቅ ልብሳችንን ሳንለብሰው በዓሉን ብናከብር ከበዓሉ ምክንያት ጋር የተለያየን አንሆንም? ኢየሱስ ክርስቶስ ከኔ ግዙ የሚለውን ልብስ ለብሰን በዓሉን ብናከብር በዓላችን ምን አይነት ሊሆንልን ይችላል? ሐዋርያው ጳውሎስ እንዳለው ቄርሎስም እንዳስተማረው ኢየሱስ ክርስቶስ የሚለበስ ሸማችን ነውራችንና ሐፍረታችንን የሚሸፍንልን ጌጣችን መሆኑን ተረድተን እንደ እግዚአብሔር ቃል ኢየሱስን ለፋሲካ እንኳን እስቲ ለብሰን እንሞክረው። ይህንን ብናደርግ በዓሉ በክርስቶስ ደም የደመቀ በጽድቁ የተዋበ ምስጋናችን ሰማያዊና መንፈሳዊ ይሆንልናል። ከመብል ከመጠጥ ያለፈ ከምድራዊ ስርዓትና ወግ ሁሉ የላቀ የበለጠ ይሆንልናል። በመግቢያው ላይ ያነበብኩትን የጌታን ቃል የሚናገረው ይሄንኑ ነው። ኢየሱስ ክርስቶስን ልበሱት ይላል ጳውሎስ። ይህ የሃይማኖት መፈክር አይደለም፣ በሰው ህይወት የሚሆን እውነት ነው። ፋሲካችን ሆኖ የታረደልን ኢየሱስ ክርስቶስ በደሙ ከአባቱ ጋር ያስታረቀን በደሙ እለት እለት ከኃጢአታችን የሚያነጻን የምንኳለውን ኩል በመስጠት መንፈሳዊ አይኖቻችንን የሚከፍትልን ሐፍረታችን እንዳይገለጥ እርሱን ለብሰን በአምላካችን በእግዚአብሔር ፊት በርሱ ክብር አጊጠን እንድንቀርብ የሚያደርገን ውድ ጌታ ነው። የሱ ሞትና ትንሣኤ የተከበረ እሱ ያመጣልን ነጭ ልብስ መልበስ ካቃተን ወገኖቼ ምን አይነት ሃይማኖት ፕራክቲስ እንደምናረግ ማስተዋል አለብን። ፋሲካችን ሆኖ የታረደው ኢየሱስ የፋሲካው ክብረ በዓል ልብሳችን እርሱ እንደሆነ ልናስብ ይገባል። እንደ ፋሲካ በግ ታርዶ ሞቶ የተነሳልንን ኢየሱስን ለመልበስ ማድረግ ያለብን ነገር አለ። ምንድነው የምናደርገው? ኢየሱስ ክርስቶስ ያለ እርሱ ያኮራንን ነገር እንድናወርቅ እንድናወልቀው ከላያችን ላይ እንድናነሳው ይጠይቃል። ኢየሱስ ክርስቶስ በዚህ ዓለም ድርቶ ላይ የሚደረብ ልብስ አይደለም። ኢየሱስ ክርስቶስን ለመልበስ ማድረግ ያለብን ትልቅ ነገር በላያችን ላይ ያጠለቅነውን የጌታን አስፈላጊነት ያሳነሰብን የዚህን ዓለም ክብር በመስቀሉ ስር መጣል አለብን። ሐዋርያው ጳውሎስ የጌታ ኢየሱስ የሆነውን ለማግኘት ያደረገው ነገር ምን እንደሆነ ከርሱ እንማር። እንዲህ ይላል ጳውሎስ፣ ስለ ቅንዓት ብትጠይቁ ቤተክርስቲያንን አድሳዳጅ ነበርኩ ይላል። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ነገር ግን ይላል ጳውሎስ፣ ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን ይላል ጳውሎስ፣ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳሁ። ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥረዋለሁ። በፊልጵስዩስ ምዕራፍ 3 ከቁጥር 6 እስከ 9 ላይ ነው ይሄንን ያለው። በሕግ ሳለ ሐዋርያ ጳውሎስ ያስቆጠረውን ያለ ነቀፋ ነበርኩ ያለውን የራሱን ጽድቅ እንደተወ ይናገራል። ለኔ ረብ የነበረውን ሁሉ ይላል ጳውሎስ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ይላል። ሐዋርያው የኖረው አይሁዳዊ ሕይወት ሎዶቅያ ቤተክርስቲያን ከመተመጻደቅበት ዓለማዊ ትምክት ይሻላል። ነገር ግን ኢየሱስን በማመን የሚገኘውን ጽድቅ የሚያሳጣ ከሆነ ሁለቱም ያው ነው። ሐዋርያው እርሱ በራሱ ጥረት ያስቆጠረውን የራሱን ጽድቅ የተወው ለምን እንደሆነ በማስተዋል መረዳትና መገንዘብ ይኖርብናል። ለእኔ ረብ የነበረውን ይላል ጥቅም የነበረውን ክብር የነበረውን ማለቱ ነው። ሐዋርያው በአይሁዳዊነቱ በብርቱ ቅንዓትና መሰጠት የኖረ ሰው ነው። ጌታ ኢየሱስን ሲያገኝ የራሱን ጽድቅ ጥሎ ጌታ ኢየሱስን በማመን የሚገኘውን ጽድቅ ለመቀበል የመረጠ ነው። ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ይላል። ብዙዎቻችን እንደ ሐዋርያ ጳውሎስ ያለ ነቀፋ ነበርኩ ማለት የምንችል አይመስለኝም። እኔ በበኩሌ ማለት አልችልም። ብዙዎቻችን የምናፍርበትን ነውረኛ ህይወታችንን ጥለን ነው ክርስቶስን ልበሱት የምንባለው። ወገኖቼ ከውርደት አውጥቶን ነው ከማይረባ ህይወት አውጥቶን ኢየሱስ ሰው ያደረገን። እንደ ጳውሎስ በሃይማኖት ትምክህት ተይዘን እንኳን ብንሆን ወይንም እንደ ሎዶቅያ ምድራዊ በሆነ ባለጠግነት ተኩራርተን እንኳን ብንሆን ሐዋርያው እንደመረጠ መምረጥ አይገባንምን? ሐዋርያው ስለ ኢየሱስ ክርስቶስ ስለ ጌታዬ ብዬ ለእኔ ረብ የነበረውን ሁሉ እንደ ጉድፍ ቆጥሬዋለሁ ይላል። ለምን ይህን እንዳደረገ ብንጠይቀው ሐዋርያ ጳውሎስ ክርስቶስን አገኝ ዘንድ በማለት ይመልስልናል። ክርስቶስን ማግኘት ምን ያስገኛል? ሐዋርያ ጳውሎስ የሚለው በክርስቶስም በማመን የሚለው ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥረዋለሁ ይላል። ሐዋርያ ጳውሎስ ለእርሱ ረብ የነበረውን ሁሉ ለመተውና ለመጣል ምክንያት የሆነው በክርስቶስ ለመገኘት ብሎ ነው። ክርስቶስን በማመን የሚገኘውን ጽድቅ ለማግኘት ብሎ ነው። የራሱን ጽድቅ እንደ ጉድፍ እንደ ቆጠረ ይናገራል። ክርስቶስን ማግኘት በክርስቶስ ኢየሱስ ለመገኘት ነው። ኢየሱስን ያገኘ ከእግዚአብሔር ዘንድ የሆነውን ጽድቅ ያገኛል። በሕግ ከሰው የሆነውን ጽድቅ ሳይሆን በክርስቶስ በማመን የሚገኘውን ጽድቅ ይቀበላል። ውድ ወገኖቼ በዚህ ፋሲካ ሰሞን እኔና እናንተ በቀራንዮ መስቀል ላይ ሞቶ ያዳነን ፍጹም አምላካችን የሆነው የናዝሬቱ ኢየሱስ ለኔና ለእናንተ ሲል ከድንግል ማርያም በነሳው ሥጋ መከራ የተቀበለው እኔና እናንተን ከሱ የሚገኘውን ጽድቅ ሊያለብሰን ነው። ይህንን ሳንለብስ ሞቱንና ትንሣኤውን ብናከብር ጥቅሙ ምን ላይ ነው? ውድ ወገኖቼ በዚህ በፋሲካ ሰሞን ለኔና ለእናንተ መከራ የተቀበለው ኢየሱስ ክርስቶስ ሞቶ የተነሳ ጌታ ነው። ዛሬ በአባቱ ቀኝ ያለ ነው። ስለዚህ ዓለማዊ ወይንም ሃይማኖታዊ ትምክህት ተሞልተን ፋሲካን ብናከብር ትልቅ ነውር እንደሆነ ጌታ አምላክ ይግለጥልን። ፋሲካችን ኢየሱስ የታረደው እርሱን በማመን በርሱ በመታመን እርሱን እንደ ጽድቅ ሸማ በመልበስ በርሱ እንድናጌጥ ነው። በዚህ ፋሲካ የክብር ልብሳችሁ ምንድን ነው? ያ ሰው እንዳለው በመግቢያ ላይ እንደነገርኳችሁ ጌጠኛ ልብሱን አምሮበት የሚታየውን ሁሉ አንዲት በግ ተሸልታ የለበስኩት ሱፍ ነው። ጫማዎቼ አንዲት ላም ታርዳ የለበስኳቸው ጫማዎች ናቸው አለ። እኔና እናንተ የታረደው ኢየሱስ ክርስቶስ ከከብቶች ተሸልተው ታርደው ከምንለብሰው ከምናጌጠው ጌጥ ሁሉ ይልቅ የተሻለውን ልብስ ሊያለብሰን የታረደልን ኢየሱስ አለ። በዚህ ፋሲካ የክብር ልብሳችን ኢየሱስ ነው። ፋሲካን የደስታ በዓል በምናደርገው በምንበላው ስጋና በምንበላው ዳቦና በምንጠጣው መጠጥ አይደለም። ፋሲካን የሚያደምቅልን ለፋሲካ የለበስነው የክት ልብሳችን አይደለም። ፋሲካችን ኢየሱስ የታረደው እርሱን ለብሰን በርሱ እንድናጌጥ ነው። ውድ ወገኖቼ የሰማችሁትን ሁሉ ለመዳናችሁና ለመታነጻችሁ አድርግላችሁ። የክብር ልብስ ሊያለብሳችሁ ውርደታችሁን አስወግዶ በክብሩ ሊያስጌጣችሁ በደሙ ሊያጸድቃችሁ ሊያነጻችሁ የሞተው የናዝሬቱ ኢየሱስ ክርስቶስ ይህንን መልእክት ለመዳናችሁ ያርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ኃይሌ የቀረበ የወንጌል መልእክት ነበር።
የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን እሁድ ሜይ 21 2017 ከቤተክርስቲያኗ መደበኛ ፕሮግራም በኋላ ከአንድ ሰዓት እስከ 3 ፒኤም ለሬዲዮ ፕሮግራም መርሃ ግብር የሚውል የገቢ ማሰባሰቢያ ወይም ፈንድሬዚንግ አዘጋጅታለች። በዚህ ሬዲዮ ፕሮግራም የተባረካችሁ በምሳ ግብዣው ላይ ከወዳጆቹ ጋር እንዲገኙ በጌታ ፍቅር ተጋብዘዋል። በዚህ ቀን ፕሮግራም በአካል ለመገኘት የማይመቻችሁ ደግሞ በኦንላይን www.wangel.org በመግባት ስጦታችሁን እንድታበረክቱ በጌታ ፍቅር እንጠይቃለን። አድራሻው 1210 ኖርዝ ሃይላንድ ስትሬት አርሊንግተን ቨርጂኒያ 22201 ነው። ጌታ ይባርካችሁ።